እግዚአብሔር መልካም አምላክ ነው። እግዚአብሔር ድንቅ ነው። እንዳመለክ ነው እንደዘመርንለት እግዚአብሔር አቻ ተወዳዳሪ የለውም። በታላቅነቱ፣ በምህረቱ፣ በፍቅሩ፣ በአሰራሩ ፈጽሞ እግዚአብሔር ይሄ ነው የምንለው ነገር የለም። እግዚአብሔር ዝም ብሎ እግዚአብሔር ነው። እግዚአብሔር እናልኩኝ ዝም ብሎ እግዚአብሔር ነው። በቃ ዝም ብሎ እግዚአብሔር ነው። ክብር ለሱ ይሁን። ስለዚህ ዛሬም የእግዚአብሔር ቃል እናያለን። እንግዲህ ባለፈው ጊዜ እግዚአብሔር መምሰል በክፍል አይተናል። ክፍል አምስት ነበር ባለፈው ያየነው። ስለ ጸሎት ነበር የተነጋገርነው። እግዚአብሔር ለመምሰል የሚያስፈልገንን ነገር ሁሉ እግዚአብሔር ሰጥቶናል የሚለውን የሐዋርያው ጴጥሮስን ሐሳብ አንስተን እግዚአብሔርን እንድንመስል የሚያስፈልገን ነገር አለ፣ የሚያስፈልጉ ነገሮች ሁሉ ደግሞ ተሰጥተውናል ብለን ነው ያየነው። እና በመጀመሪያ ስለ መንፈስ ቅዱስ ስጦታ አይተናል። መንፈስ ቅዱስ ተሰጥቶናል ብለናል። ከዛ ደግሞ ቀጥለን ስለ ጸሎት ተነጋግረናል። ጸሎት ራሱ ስጦታ ነው። ወደ እግዚአብሔር እንድንቀር ወደ እኔ ኑ ብሎ እግዚአብሔር ፈልጎ የሰጠን እግዚአብሔር ጋር ፌሎሺፕ የምናደርግበት እግዚአብሔር ስጦታ እንደሆነ እሱን አንስተን ተነጋግረን ነበረ። መጸለይ እንዳለብን ሳናቋርጥ በትህትና በእግዚአብሔር ፊት ሆነን መጸለይ፣ ወደ እግዚአብሔር መቅረብ፣ ከእግዚአብሔር ጋር መገናኘት፣ ሁልጊዜ ፌሎሺፕ ማድረግ እሱ እግዚአብሔር ወደ መምሰል እንደሚያደርሰን እንደሚያሳድገን ተነጋግረን ነበረ። ዛሬ ደግሞ በእግዚአብሔር ቃል የምናየው በእግዚአብሔር ቃል የምናየው የእግዚአብሔር ቃል በእግዚአብሔር ቃል የምናየው የእግዚአብሔር ቃል ሌላው የተሰጠን የእግዚአብሔር ቃል ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እሱ ነው የምንነጋገረውና እንጸልይና ወደዚያ ሀሳብ እንሄዳለን። ሃሌሉያ። ቅዱስ እግዚአብሔር አምላካችን እናመሰግናለን ስለሰጠን ስለዚህ ውድ ጊዜ። ስም ይባረክ። አቤቱ ነገር ሁሉ ከአንተ ነው ጌታ ሆይ፣ ከአንተ ስለሆነ ስለዚህ ጊዜ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አሁንም ደግሞ በቃልህ በፊት መጥተናል ጌታ ሆይ፣ ቃልህ ለእጆች ይከፈቱ በጌታ በኢየሱስ ክርስቶስ ስም። ከቃልህ ብርሃን ጌታ ሆይ አንተ እንድታስተምረን ብርሃንን እንድታበራለን ቃልህን እውነት ወደ ውስጣችን እንድታፈሰው በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ ሆይ እንጋብዝሃለን። በዚህ ጉባኤ መካከል ያለ መከልከል ለእያንዳንዳችን እንዳቅማችን እንደሚገባን እንድትናገረን። ቃልህ ያፈርሳል፣ ቃልህ ይሰራል፣ ቃልህ ይነቅላል፣ ቃልህ ይተክላል፣ ቃልህ እግዚአብሔር የዘላለም አምላክ ሁሉን ያደርጋል። በኢየሱስ ክርስቶስ ስም እውነተኛ የአንተ ቃል በመንፈስ ለእያንዳንዳችን እንዲመጣ እንጸልያለን። ክብር ሁሉ ለአንተ ይሁን። ጉባኤውን ባርክ እግዚአብሔር ሆይ፣ ጊዜውን ባርክ፣ ክብሩን አንተ ውሰድ። ጠላቶቻችን ይርገፉ በኢየሱስ ክርስቶስ ስም፣ ከአየሩ ላይ ይርገፉ፣ ከዙሪያችን ይጠረጉ። ጌታ መንፈስ ቅዱስ አንተ ብቻ ይሄን ጉባኤ እንድትቆጣጠር የክብር ጸዳል በዙሪያችን እንዲሆን ሁሉን ለአንተ አሳልፈን ሰጠን። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ያው ስም አሜን። ክብር ለእግዚአብሔር ይሁን። ከመጽሐፍ ቅዱስ የጢሞቴዎስ መጽሐፍ ሁለተኛው መልእክት እናወጣና ምዕራፍ 3 ቁጥር 16 እና 17 እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 እና 16 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እንደገና አነባዋለሁ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ ይናገራል። ክብር ለጌታ ይሁን። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ነው የሚለው ሐዋርያው ጳውሎስ ለጢሞቴዎስ። ሁለተኛ ጢሞቴዎስን በተለይ ስንመለከት ሁለተኛ ጢሞቴዎስን ለጢሞቴዎስ የጻፈለት ጀስ ይሄ ደብዳቤ የስንብት ደብዳቤ ሐዋርያው ጳውሎስ የሚሄድበት ጊዜ ስለደረሰ የዚህ የምዕራፍ አራት መጨረሻዎች አካባቢ ስታነቡ በቃ የኔ ህይወት አሁን መስዋዕት እንደሚፈስ ሆኖ ይሰማል ይላል። በቃ ሮጬ እጨርሻለሁ፣ ሃይማኖቴን ጠብቄያለሁ እያለ ነው የሚናገረው። እና የመጨረሻ ምክር ነው የሚጽፍለት፣ የስንብት ደብዳቤ ነው የጻፈለት። በቃ አንተ ግን በክርስቶስ ጸጋ በርታ ይለዋል። አንተ ግን ሌላ ነህ፣ አንተ ግን ልዩ ነህ ይለዋል። ስለዚህ እንዲህ እያለ ነው የሚመክረው። በተለይ ምዕራፍ ሶስትን ስታነቡን ምዕራፍ ሶስት ላይ የሚያሳየው ነገር ምንድን ነው? የዘመኑ መጨረሻ ክፋት ያሳያል። የሰዎች ክፋት ምን ያህል ራሳቸውን የሚወዱ ገንዘብ የሚወዱ ትዕቢተኞች፣ ፍቅር የሌላቸው እያለ እንዲሆኑ ይሄዳሉ። ይህ እየቀጠለ ነው የሚሄደው። አንተ የተሻለ ዘመን አትጠብቅ፣ እንዲህ እየሆነ ነው የሚሄደው ብሎ ይነግረውና ወረድ ብለን ስናነብ ደግሞ ቁጥር 10 ላይ አንተ ግን ብሎ ሲናገር ታገኙታላችሁ። አንተ ግን የኔን አካሄድ አይተሃል፣ አካሄዴን አይተሃል፣ እምነቴን አይተሃል፣ ትምህርቴን አይተሃል፣ ጽናቴን አይተሃል፣ በብዙ መከራ ሳልፍ አይተሃል፣ በብዙ መከራ በብዙ የደረሰብኝ ስደት ሁሉ አይተሃል፣ ታውቃለህ፣ ይህን ሁሉ አይተሃል። ይህ ብቻ አይደለም፣ ከዚህ ሁሉ ደግሞ ጌታ ሲያድን ይህንም አይተሃል፣ ጌታም ያድናል፣ ይህንም አይተሃል፣ ይህን አይተሃል፣ ከኔ ጋር ሆነ አይተሃል ይለው እና ይሄ ይቀጥላል። የሰዎች ክፋት ደግሞ እየባሰ እየባሰ ይቀጥላል። ስደቱ ይቀጥላል። በእርግጥ ሰዎች በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ ሲወዱ ይሰደዳሉ። ይህም ይቀጥላል። የሚቀር ነገር የለም። አንተ ግን በተማርከው ትምህርት ጽና። አንተ ግን በተማርከው ትምህርት ጽና ይልና ሁሉ እየመከረው መጥቶ የት እንደተማርከው ታውቃለህ ይለዋል። እንግዲህ የተማረው ጢሞቴዎስ አንደኛ ከቤተሰቡ ነው የተማረው፣ ሁለተኛ ከጳውሎስ ጋር አብሮ ሆኖ ተምሮ ያውቃል፣ ሁሉን አይቷል። እንዴት እንደተማርከው ታውቃለህ ይላል። ከልጅነት ጀምሮ መዳን የሚገኝባቸውን የጥበብ መጽሐፍት ሁሉ በክርስቶስ ኢየሱስ በማመን መዳን የሚገኝባቸውን የጥበብ መጽሐፍት ሁሉ አውቃል። እውቀት ከቃሉ ከእግዚአብሔር ቃል የመጣ ነው። እሱ አውቀሃል። ስለዚህ ያወቅከውን ነገር ጸንተህ ኑርበት ብሎ ይመክረውና ከዛ በኋላ አሁን ያነበብኩላችሁን ቃል ይቀጥላል። የእግዚአብሔር መንፈስ ያለበት መጽሐፍ ምን እንዲሆን የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀ እንዲሆን ፍጹምነትና ለበጎ ስራ መዘጋጀት መልካም ከሆነው የእግዚአብሔር መንፈስ ካለበት መጽሐፍ ይገኛል ይለዋል ይለዋል። እነዚህን ደግሞ አውቀሃል ብሎ ነው የሚመክረው። ስለዚህ ይሄ መጽሐፍ በጎነት ዝም ብሎ የሚመጣ ነገር አይደለም። ፍጹምነት ዝም ብሎ የሚመጣ ነገር አይደለም። በጎነትና ፍጹምነት ለእግዚአብሔር ሰው ያስፈልገዋል። ይሄ እየጨመረ በሕይወት መሄድ ያስፈልገዋል። ይሄ ደግሞ እንዲሆን የእግዚአብሔር መንፈስ ያለበት መጽሐፍ ያስፈልገዋል ብሎ ይነግረዋል። ይህ እግዚአብሔር መንፈስ ያለበት መጽሐፍ ምን ያደርጋል ሲባል እግዚአብሔር መንፈስ ያለበት መጽሐፍ ያስተምራል። ለትምህርት አንደኛው ለትምህርት፣ ሁለተኛው ደግሞ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል ብሎ ይናገራል። እግዚአብሔር ስም የተባረከ ይሁን። ትምህርት ብዙ አይነት ትምህርት አለ፣ በጣም ብዙ አይነት ትምህርት አለ። የሚገርመው ነገር መንፈሳዊ ትምህርቶች እንኳን በጣም ብዙ ሆነዋል። አሁን በዚህ ዘመን መንፈሳዊ ትምህርቶች ራሱ በጣም ብዙ ሆነዋል፣ በጣም ብዙ ሆነዋል። ግን የእግዚአብሔር መንፈስ ያለበት ትምህርት ብቻ ይጠቅማል። የእግዚአብሔር እውነተኛ ቃል ላይ የተመሰረተ ትምህርት ብቻ ይጠቅማል። ይህን ነው አስረግጦ የሚነግረው ማለት። ስለዚህ የእግዚአብሔር ሰው ፍጹም እንዲሆን ማለት እግዚአብሔርን እየመሰለ እንዲሄድ እግዚአብሔር መንፈስ ያለበትን መጽሐፍ መማር ያስፈልገዋል። እግዚአብሔር ቃል መማር ያስፈልገዋል። እውነተኛ የእግዚአብሔር ቃል ስንል የእግዚአብሔር ቃል እግዚአብሔር ቃል ስንል የእግዚአብሔር ቃል ማለት ነው። በቃ ሌላ ነገር የለም። አንድ ሰባኪ አንድ አስተማሪ ምን አለ? ወደታችን መጣበታለሁ። ይሄን ብሎ አላቆመ። ምዕራፍ አራት ላይ ጢሞቴዎስ ሚሆን ቃሉን ብቻ ምን በሌለዋል ስበክ ቃሉ ብቻ ስበክ። አንድ ሰባኪ ቃሉ ብቻ ስበክ ማለት ምን ማለት ነው ብሎ አሁን እንደዚህ የሚያስተምራቸው ጠየቃቸው። ቃሉን ብቻ ስበክ ማለት ነው። ቃሉን ብቻ ስበክ ማለት ነው። አትጨምር፣ አትበላሽ ማለት ነው። ምናም ያሉ መለሱ። ልክ ናቸው አለ እነሱት። ምን አላቸው? እኔ አንድ ነገር ጨምራል። በእናት ሌላ ነገር እንዳትጨምር ማለት ነው አሉ። እንደ በእናት ሌላ ነገር እንዳትጨምር ማለት ነው አሉ። ምክንያቱም ጳውሎስ ሌላ በእግዚአብሔር በሚመጣው በክርስቶስ አምልሃለሁ ነው ሚ ቃሉ ብቻ ስበክ ሲላ በእግዚአብሔር በሚመጣው በክርስቶስ ኢየሱስ በመንግስቱ በመመለሱ በእሱ አምልሃለሁ። ፈጽሞ ሌላ ነገር እንዳትቀላቅል በእናት በላቸው። እኔ በምናውቀው ቋንቋና እንደዛ ማለት ነው አለ እና ቃሉ ብቻ ስበክ። ስለዚህ የእግዚአብሔር ቃል ብቻ ይፈውሳል። ክብር ለጌታ ይሁን እና ቃሉ ብቻ ከቃሉ መማር መጽሐፍ ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆች ሰላም ብዙ ይሆናል ይላል። እግዚአብሔር የተማረ ሰው ሰላም ብዙ ነው፣ ሰላም ነው። ከእግዚአብሔር የሚማር ሰው ወደ ላይም ሰላም ነው፣ ከእግዚአብሔር ጋር ግንኙነቱ ሰላም ነው። ወደ ጎንም ሰላም ነው፣ ከወንድሙ ከእህቱ ጋር ሰላም ነው። ከእግዚአብሔር የሚማር ሰው ሰላም ነው። ክብር ለእግዚአብሔር ነው። ስለዚህ ልጆች ከእግዚአብሔር የተማሩ ይሆናሉ እና ፈጠን እያልኩኝ ለትምህርት እግዚአብሔር መንፈስ ያለበት መጽሐፍ ይጠቅማል ይላል። ይህን ደግሞ ተምረሃል፣ እናንተ ጽናበት። ተምረሃል፣ አውቀኸዋል፣ ግን ጽናበት ይለዋል። የመጀመሪያው መማር ነው፣ ከዛ በኋላ መጽናት ጽናት ነው። ለተግሳጽ፣ ይህ ተግሳጽ የሚለው ቃል መቼም ለብዙ ነገር ይጠቅማል። እንደምናውቀው መጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ ሕመምን ገስጿል፣ አጋንንትን ገስጿል፣ ተከታዮችን ገስጸዋል። ለብዙ ነገር ይጠቅማል። እዚህ ጋር ጳውሎስ የሚጠቀመው ለተግሳጽ ሲል ለእርምት ለእርምት ለማስተካከል ማለት ነው። እዚህ ጋር በእውዱ ያለው ትርጉም ማለት ነው። እኛም እንደምንገስጸው አጋንንትን እንገስጻለን፣ ሕመምን እንገስጻለን፣ እንደዚ አይነት ትርጉም ሳይሆን ያለው እዚህ ጋር ለእርምት ይጠቅማል፣ ለማስተካከል ይጠቅማል ማለት ነው። ልብንም ለማቅናት ልብን ለማቅናት አቤቱ ንጹህ ልብን ፍጠርልኝ ያለ ዳዊት። የቀናውን መንፈስ ስጠኝ። ክብር ለእግዚአብሔር ይሁን። የቀናው መንፈስ ያለበት የእግዚአብሔር መጽሐፍ ልብን ለማቅናት ምን ይላል? ይጠቅማል። ቅን የሆነ ልብ፣ ጥሩ የሚያስብ ልብ፣ ከክፋት ነፃ የሆነ ልብ በእግዚአብሔር ቃል ይሰራል። ስለዚህ ልብን ለማቅናት ይጠቅማል። ለእውነተኛ ምክር ወይም ደግሞ ጽድቅ ላለበት ምክር ሁሉ ይላል። እውነተኛ ምክር ማለት ጽድቅ ያለበት ምክር ሁሉ ይጠቅማል ይላል። ምክር መቼም ያው እንደምታውቁት በተለይ በዚህ ዘመን በጣም ብዙ አይነት ምክር አለ። ባለፈው እንዲያውም በዚህ በሰሜን አሜሪካ ቤተክርስቲያናት ሁለት በተዘጋጀ አንድ ስልጠና ላይ ስለ ካውንስሊንግ ታስታውሱ እንደሆነ የተማርነው ትምህርት ነበር። በስም እየገባን ነው የተለያዩ አይነት ካውንስል እንዳሉ በዚህ ዘመን በተለያየ አቅጣጫ በሴኩላሩ ያላለ በዚህ በመንፈሳዊ ያላለ ይህ የራሳቸው ዓላማ አላቸው። ይህ የራሳቸው አቅጣጫ አላቸው። ሁሉም ነገር አንዳንድ የሚያስፈልግ ነገር ቢኖራቸው ነገር ግን እንደ እግዚአብሔር ቃል ያለ ምክር ግን የት የለ። እግዚአብሔር ስምሮች በእግዚአብሔር ቃል በእግዚአብሔር ቃል ያልተመከረ ሰው ምንም ሊመከር ዲል ናቸው። ምንም አስቸጋሪ ለጊዜው የሆኑ ነገሮች ሊታደሱ ይችላሉ። የሆኑ ነገሮች የተመለሱ ሊመስሉ ይችላሉ። የእግዚአብሔር ቃል ግን ለዘላለም ያድሳል፣ ለመጨረሻ ይለውጣል። እና የእግዚአብሔር ቃልን የመሰለ ካውንስለር የለም። እግዚአብሔር ለዘላለም የተባረቀ ይሁን። እዮብ መካሪዎቹ ብዙ መከረውት ሸርተት ባለ ጊዜ እግዚአብሔር መጣና እንዲህ አለው። እግዚአብሔር በአውሎ ነፋስ ለኢዮብ ተገለጠለት፣ ለኢዮብ መለሰለት እንዲህ አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው? ያለ እውቀት በሚነገር ቃል ምክርን የሚያጨልም እግዚአብሔር ከእግዚአብሔር የሆነ ነገር ያውቃል። ኢዮብ እግዚአብሔር ነገር ያውቃል። እግዚአብሔርን የሚፈራው እግዚአብሔርን ቃል የሚያውቅ በጣም በቅድስና ለመመላለስ የሚጥር የሚሞክር ሰው ነው። ቢሆን በኋላ ማጉረምረም ሲጀምር ነገሮቹ እየጠነከሩ ሲመጡ መካሪዎቹን እያሰቃቁት ሲመጡ እግዚአብሔር ተገለጠና እንዲህ አለው። እውቀት በሌለበት ቃል ትክክለኛውን ምክር የሚያጭን እሱ ማን ነው? እስኪ ፈጠን ተነስ፣ ታጠቅ፣ መልስ፣ ነግባል አለ እግዚአብሔር። እውቀት በሌለበት ምክር ነገርን የሚያጨልሙ እግዚአብሔር ይጠብቀን። እግዚአብሔር ምክር በቂ ነው። ጌታ እግዚአብሔር ስሙ ይባላል። የተሰጠን ይሄ እግዚአብሔር ቃል ይምከር። በዚህ ከተመከር ሌላ ምክር አያስፈልግም። በዚህ ካልተመከር ነው የተለያዩ አቅጣጫዎች ልንሄድ ይችላል። በዚህ ከተመከር ግን አያስፈልገንም። እንዲያውም በዚህ በደንብ ከተመከር መካሪዎች ነው ሆነ መካሪዎች ነው። በዚህ ከተመከር እናመልጣለን፣ እናስፈልጋለን። እግዚአብሔር ስም ለዘላለም የተባረከ ይሆን። ስለዚህ ከክፉ መካሪዎች እግዚአብሔር ያድነን። ሁላችሁም ታውቁት ቃል አለ መዝሙር ምዕራፍ አንድ ላይ ምስጉን ነው ብሎ በክፎች ምክር ያልሄደ። የክፎች ምክር አለ ማለት ነው። ጥሩ የሚመስል ምክር ግን ደግሞ ክፉ የሆነ ምክር አለ፣ ግን በዛ ምክር የማይሄድ ምስጉን ነው ብሎ ወረድ ብለን ስናነብ ደግሞ በእግዚአብሔር ሕግ ደስ ይለዋል። ያስ በክፎች ምክር አይሄድ፣ ግን በእግዚአብሔር ሕግ ምን ይለው ደስ ይለው። እሱ በቃ እሱ በባህር ዳር እንደተተከለ ዛፍ ነው። ቅጠሉ አይረግፍም፣ አይጠወልግም፣ ያፈራል። ሃሌሉያ! ክብር ለእግዚአብሔር ይሁን። በእግዚአብሔር ሕግ ደስ ይለዋል፣ በክፎች ምክር አይሄድም። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ በጽድቅ ላለው ምክር ይጠቅመናል። እግዚአብሔር በምክሩ ግሩም ነው። መጽሐፍ ቅዱስ በመዝሙር 66 ቁጥር 5 ላይ ነው የእግዚአብሔር ሥራ ይህ እሱ ከሰው ልጆች ይልቅ በምክሩ ግሩም ነው፣ በምክሩ ግሩም ነው ይላል። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 13 ጳውሎስና ሲላስ እግዚአብሔር ለጠራውላቸው ዓላማ ለዩልኝ ተብለው ተለይተው መንፈስ ቅዱስ ለይቷቸው ከሄዱ በኋላ የለያቸው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ለዩልኝ ብሎ ተናገረ። ሰዎች ታዘዙ፣ ለይተዋቸው ከሄዱ በኋላ አስደናቂ ነገር ሆነ። ወጥተው ቃሉን ሲሰብኩ እንደው አንድ የሆነ አንድ ንጉሥ ግን ቀርቦ ሲሰብኩ ያ ንጉሥን ቃሉን እንዳይሰማ እንዳይለወጥ አጋንንት ያደረበት አንድ ጠንቋይ የእግዚአብሔር ሐሳብ ሲያጣምም ጳውሎስ ቃል ተናገረ፣ እውር ትሆናለህ። ምን ሆኖ ነው የተናገረው ብላችሁ ስታነቡ ጳውሎስን በመንፈስ ተሞልቶ ጳውሎስ አለ የተናገረው ማለት ነው። በመንፈስ ተሞልቶ መንፈስ የሰጠውን ቃል ተናገረ፣ እውር ሆነ። የእግዚአብሔር ቃል ማወረን ይችላል። በቃ ከእግዚአብሔር የሚወጣ ቃል ሁሉ ይሰራል። ወደታችን እናያለን። እሱ ያ ብቻ ነው የሚያስገርመኝ። እንደዛ ከሆነ በኋላ መጡና በሆነ መኩራባቸው ባሪዎቹ መኩራብ ገብተው ቁጭ አሉ። ጳውሎስና ጓደኞቹ ቁጭ አሉ ይላል። ሐዋርያት ሥራ ምዕራፍ 13 በደንብ አነበብ። ቁጭ አሉ ይላል። ከዛ ሕግና ነቢያት ተነበበ። በዛ በአይሁድ ስርዓት መሰረት በመኩራባቸው ሕግና ነቢያት ተነበበና ካለቀ በኋላ ለነ ጳውሎስ እስኪሄዱና አሉት። ምንድን ያሏቸው? ሕዝብን የሚመክር ቃል ካላችሁ ብለው ጠየቋቸው ይላል። አሀ ጳውሎስ ተነሳና ከዛ በኋላ ቀጠለ። ከእግዚአብሔር ተስፋ ከእስራኤል ከግብፅ መውጣት ጀምሮ እስከ ዳዊት ድረስ ያለውን ተስፋ ተናገረና ክርስቶስን ቁጭ አደረገላቸው ማለት ነው። እግዚአብሔር ስም ይባረክ። ድንቅ ምክር መከራቸው፣ ድንቅ ምክር መከራቸው። እና ሰዎች እግዚአብሔርን የሚመክር ምንድን ነው የፈለጉት? ቃል ነው የፈለጉት። ጳውሎስን አይደለም፣ ሲላስን አይደለም። እግዚአብሔርን የሚመክር ሰውን የሚመክር የእግዚአብሔር ቃል ካላቸው አምጡ ነው የተባሉት። እና ከዛ በኋላ ብዙ ሰዎች ጳውሎስና ሲላስን ተከተሏቸው ይላል። እንደገና ቅናት ሆነባቸው። አይሁድ ደግሞ እነዚህ ጻፎች ፈሪሳውያን ቀኑ እስከሚል ድረስ ሆነ። እና እግዚአብሔር ቃል ይመክራል። ክብር ለጌታ ይሁን፣ ስሙ ይባረክ። ለምን መሰላችሁ? የእግዚአብሔር ቃል ማለት የእግዚአብሔር ስልጣን ማለት ነው። በእግዚአብሔር ቃል ውስጥ ፉሊ የእግዚአብሔር ምን አለ? ስልጣን አለ። እግዚአብሔር ቃል ከእግዚአብሔር አይነጥልም በፍጹም። እግዚአብሔር ማለት ቃሉ ነው፣ ቃሉ ማለት እግዚአብሔር ነው። ስለዚህ የእግዚአብሔር ቃል ይመክራል፣ ይሰራል። በዕብራውያን ምዕራፍ አራት ላይ ሁላችን የምናውቀው የምናነባው አንድ ቃል አለ። እንዲህ ይላል ምዕራፍ አራት ከቁጥር 11 እስከ 13 በጌታ ስም አነባዋለሁ። እንግዲህ እንደዚህ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚህ አረፍት ለመግባት እንትጋ። ቁጥር 12 የእግዚአብሔር ቃል ያው ነውና የሚሰራ ሁለት ማዕፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይዋጋል። የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። የተሰወረ ምን ፍጥረት የለም። ፍጥረት ብዙ አይነት ነው። ከትንንሽ ትሎች በውሃ ውስጥ ካሉ ጀምሮ እስከ ትልልቁ ድረስ ፍጥረት ፈጠረው ደግሞ እግዚአብሔር። ስለዚህ እሱን ሁሉ እግዚአብሔር የሚያደርጋል ይቆጣጠራል። ሁሉ ነገር የተገለጠ ነው ይላል ጌታ ለዘላለም ይባረክ። ቁጥር 11 ላይ ቆለ ያለውን ያነበብኩት ለማያያዝ ነው። እስራኤላውያን እግዚአብሔር የሰጣቸውን የተስፋ ቃል ተቀብለው የተሰጣቸውን ተስፋ አልወረሱ፣ አልታዘዙ፣ አልተመቹትም። ይሻላሉ በቃሉ መኖር በቃሉ መውጣት መግባት አልቻሉ። ስለዚህ እንዳይገቡ ማልኩ ይላል ከፍ ብላችሁ ስታነቡ እና እንደሱ እንዳይሆን እንትጋ ነው የሚለው የዚህ ዕብራውያን ጸሐፊ። እንደዛ እንዳይሆን ግን እንትጋ፣ ቃሉን እንመን። ቃሉ ይሰራል ይሰራል። ስለዚህ ቃሉን እንመን ነው የሚለው። ወደ እረፍቴ አይገቡም እንዳልኩ እንዳይሆን፣ ስለዚህ እኛ ምን እናደርግ? እንትጋ ይላል። ወደ እግዚአብሔር እረፍት ለመግባት የእግዚአብሔርን ቃል ማመን ክርስቶስን ማለት ነው። በነገራችን ላይ ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ መጽሐፍ ቅዱስ ያለ ዮሐንስ ወንጌል ምዕራፍ 1 ሁላችንም እናውቀው። በዕብራይ መጽሐፍ ላይ ስናነብ የእግዚአብሔር ቃል ተብሎ በግንባሩ ላይ ተጽፎበታል ይላል እና እሱን በማመን ወደ እረፍት እንገባለን እና ይህን ከማመን አንዘግይ፣ በዚያ እንትጋ ይላል። እኛ ስናምን ቃሉን ስንቀበል ወደ የት እንገባለን? ወደ እረፍት። ወደ ማን እረፍት? ወደ እግዚአብሔር እረፍት። የሚገርመ ነገር እግዚአብሔር አረፈ ብሎ ወደ እዛ እረፍት የጠራቸው ሳይ ወደ እሱ እረፍት፣ ወደ እግዚአብሔር እረፍት ክብለስ ሚሉ። ስለዚህ ወደ እዛ እረፍት እንግባለን። ወደ እዛ እረፍት ደግሞ ለመግባት እንታዘዝ። የሚገርማቸው ነገር ስንታዘዝ ወደ እረፍት መግባት ብቻ አይደለም፣ እረፍት ወደ እኛ ይመጣል። የእግዚአብሔር ቃል ስንታዘዝ እሺ ስንል አቤት ያለበት በቃ ይላል ውስጣችን። እሺ ስንል ስንስማማ እግዚአብሔር ሰላም ይሆናል። ስለዚህ ስንታዘዝ እንገባለን፣ ስንታዘዝ እናርፋለን፣ እረፍትም ይገባብናል። ስለዚህ ቃሉ ሲፈትሸን፣ ቃሉ ሲነካካን፣ ቃሉ እንደው ሲያከን እሺ ማለት በጣም ትልቅ ነገር በረከትን የሚያመጣ ጉዳይ ነው። ቁጥር 11 ይሄድና ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና ይላል። የእግዚአብሔር ቃል ምንድን ነው? ሕያው ነው። ሕያው ነው ምን ማለት ነው? የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃል አሁንም አክቲቭ ማለት ነው። በቃ ይሰራል። በዛ ጊዜ ሰርቷል፣ አሁንም ይሰራል፣ ነገም ይሰራል። የእግዚአብሔር ቃል ሕያው ነው። ሁልጊዜ ስንናገር እግዚአብሔር አምላክ ሕያው አምላክ እንላለን። እግዚአብሔር ሕያው ነው ካል ቃሉ ሕያው ነው። ከሕያው አምላክ የሚመጣ ቃል ሁልጊዜ ሕያው ነው። ክብር ለስሙ ይሁን። የእግዚአብሔር ቃል ስንል ደግሞ ቅድም እንዳልኳቸው ከዘፍጥረት ምዕራፍ 1 ቁጥር 1 እስከ ራእይ ምዕራፍ 22 ቁጥር 21 ድረስ ያለውን ማለት ነው። እኛ የእግዚአብሔር ቃል ብዙ ጊዜ የምንሰራው ስህተት አለ። መርጠን እናነባለን። የሚመቸን ክፍል አለ፣ የማይገባን ክፍል አለ። የማይገባን የእግዚአብሔር ቃል እንደሆነ እናስበው፣ በቃ እንመርጥና በተለይ ተስፋዎች ደስ ይሉ። የእግዚአብሔር ቃል አይመረጥም። የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። መጽሐፍ ቅዱስ የእግዚአብሔር ቃል ያለበት መጽሐፍ አይደለም። ፍርታ መጽሐፍ ቅዱስ የእግዚአብሔር ቃል ያለበት መጽሐፍ ብቻ ሳይሆን መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ምንም የሚመረጥ ይሄ የእግዚአብሔር ቃል አይደለም የምንለው የለም። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስን የጻፉት ሰዎች ቢሆኑ በራሳቸው ግን መንፈስ ቅዱስ ትንቢት በማንም ሀሳብ አልመጣም። አረ ቢሮ መጽሐፍ ቅዱስ ትንቢት ዝም ብሎ አልመጣም። ትንቢት የመጣ እግዚአብሔር መንፈስ ሰዎች የእግዚአብሔር ሰዎች በእግዚአብሔር መንፈስ ተመርተው የጻፉት ነው። ስለዚህ ይሄ እግዚአብሔር አይደለም የምንለው ምንም ነገር መጽሐፍ ቅዱስ ውስጥ የለም። ይገስጸንም ያስተምረንም ቢመክረንም ቢወጋንም ቢቆርጠንም የእግዚአብሔር ቃል ነው። አሜን። ክብር ለጌታ ይሁን። እግዚአብሔር የሚወጋን ለመፈወስ ለማቁሰል አይደለምና። ስለዚህ የእግዚአብሔር ቃል ሕያው ሕያው አይደለም፣ አይታከትም። እግዚአብሔር ቃል ሁልጊዜ ትኩስ ነው። በጣም የእግዚአብሔር ቃል ይሰራል ወገኖች። እግዚአብሔር ቃል ከሰጠን ያ ቃል ይሰራል። ስለዚህ እግዚአብሔር ቃል ሕያው ነው። ክብር ለእግዚአብሔር። የእግዚአብሔር ቃል ደግሞ ሕያውና ምንድነው ይላል አያይዞ የሚሰራ እግዚአብሔር ቃል የሚሰራ እግዚአብሔር ቃል ይሰራል። ያለ ደጋፊ ይሰራል፣ ያለ አጋዥ ይሰራል። የተመረጠ ሰባኪ ጉልበት አይጨምርለትም፣ ደከም ያለ ሰባኪ አይቀንስበትም። ይህን በጥንቃቄ ስሙ። እግዚአብሔር ቃል ለመናገር መንፈሳዊ ጉልበት አያስፈልግም አላልኩም፣ መንፈሳዊ አቅም አያስፈልግም አላልኩም። እንደዛ አይደለም። ግን እንደው ዝም ብሎ በንጣት ንጣት የእግዚአብሔር ቃል አይሰራም። ሰዎች የእግዚአብሔር ቃል አስመስለው ሊኖሩን ይችላል። በጣም ጥሩ ሰባኪ የሚመስሉ በጣም በሃሌሉያ የታገዙ በጣም በብዙ ጩኸት የታገዙ ግን የእግዚአብሔር ቃል የማይናገሩ ሊሆኑ ይችላል። የእግዚአብሔር ቃል ማለት የእግዚአብሔር ቃል ነው እንዳልኳችሁ። በቃ የእግዚአብሔር ቃል በዚህ አሁን እኔ ቅድም ያነበብኩት ቃል ውስጥ እግዚአብሔር ምንድን ነው እያለ ያለ ያ በደንብ መገኘት አለበት። ካልሆነ ግን መሰለኝ ከሆነ ያ የሰው ቃል ብቻ ይሆናል። ለዚህ ምንም አይነት ዝላይ ሊኖርበት የሰው ቃል ነውና አይሰራም። የሚሰራው የእግዚአብሔር ቃል ነው። እግዚአብሔር ቃል ግን ይሰራል። እግዚአብሔር ቃል ሁሉ ጊዜ ይሰራል። ስለዚህ እግዚአብሔር ቃል እንውደደው። ክብር ለእግዚአብሔር ይሁን። ማቴዎስ ምዕራፍ 8 ላይ በሉቃስ ወንጌል ላይ ያለ ሀሳብ ማቴዎስ ምዕራፍ 8 ላይ ትዝ ይላችኋል። 100 አለቃ እግዚአብሔር ቃል እንደሚሰራ የሚያምን በደንብ የሚያምን በጣም ጌታ ኢየሱስ ክርስቶስን ያስደነቀ ያስገረመ ሰው በእስራኤል እንኳን እንዲህ አይነት እምነት አላገኘውም ብሎ እንዲመሰክር ያደረገ 100 አለቃ የተናገረው ትዝ ይላችኋል። በቅፍርናሆም አካባቢ የመጣና በጌታ በኢየሱስ ክርስቶስ ፊት እንዲህ አለ፣ ጌታ ሆይ ብላቴናዬ ታሞ በቤት ሽባ ሆኖ እየተሰቃየ አለ፣ ና ፈውስልኝ ብሎ ለመነው ይላል። እና ጌታ ኢየሱስ ክርስቶስ ምን አለው? ግድ የለም እኔ መጥቼ ፈውሰዋለሁ አለ። እና 100 አለቃው ነው ነው ያንተ መምጣት አያስፈልግም፣ ቤቴ ለአንተ ብቁ አይደለሁም፣ እኔ በቤቴ ጣራ ስራ አንተ ልትገባ ብቁ አይደለም። አንድ ነገር አውቃለሁ፣ ቃል ይሰራል። ቃል ብቻ ምን ተናገር፣ ብላቴናዬ ይድናል አለ። የሚደንቅ ነገር አለ። በጣም ሲያራራ ያለናል። እኔ ደግሞ አለቆች አሉኛል፣ አለቆች አሉ። አለቃ ነኝ፣ ከስሬ ሰዎች አሉ። አንዱ ሂድ ብለው ይሄዳል፣ እኔ ጋር ይሄዳል፣ ሂድ ካልኩት ይሄዳል፣ ና ካልኩት ደግሞ ይመጣል። ባሪያዬ እንዲህ አለ ካልኩት ያደርጋል። እኔ በልወቴ በልምዴ እኔ ስልጣን ይሄን ያደርጋል። አንተም ደግሞ ቃል ብትናገር በሽታው ይሄዳል። ሃሌሉያ ይሄዳል። በቃ ይፈወሳል፣ ብላቴና ይፈወሳል። ቃል ተናገረ እና ጌታ ኢየሱስ ክርስቶስ ዘወር ብሎ ለሚከተሉት ታያላችሁ ያለ ታዲያ ተደነቀ። የአይነት እምነት በእስራኤል እንኳን አላገኘው እንኳን እና መጨረሻ ላይ ቁጥር 13 አሁን ይሄ ሀሳብ ብታገኙት ማቴዎስ ምዕራፍ 8 ከቁጥር 5 እስከ 13 ነው የምናገረው ሀሳብ ያለው። ቁጥር 13 ላይ ኢየሱስም ለመቶ አለቃው ሂድና እንዳመንክ ይሆንልህ አለው። ብላቴናውን በዛች ሰዓት ተፈወሰ። ክብር ለእግዚአብሔር ይሁን። ብላቴናው በየትኛው ሰዓት? በዛች ሰዓት ሄድና እንዳመንክ ይሆንልህ ከጌታ ከኢየሱስ ሲወጣ ላቴናው በዛ ሰዓት ተፈወሰ። ላቴናው ያለው እንትና ነው፣ ጌታ ያለው እዚህ ነው፣ ግን ቃሉ ይሄንና ፈወሰ። የእግዚአብሔር ቃል ይሰራል። ኦኬ፣ ይሰራል። በዮሐንስ ወንጌል ምዕራፍ 11 ላይ ሁላችሁ የምታውቁታል። አልዓዛር ሞቶ ተቀብሮ አለቀለት ተብሎ ጌታ ኢየሱስ መጣና ወደ መቃብር ከወሰዱት በኋላ ያለው ታሪክ ታውቃላችሁ። ወደ አባቱ ቀና ብሎ አባት ሆይ ስለሰማኸኝ አመሰግናለሁ፣ እኛ ስለሰማኸኝ አመሰግናለሁ ብለን ለምን ከጨረስ በኋላ ጌታ ግን ሲጀምር ገና ስለሰማኸኝ አመሰግናለሁ እንደምትሰማኝ አውቃል ይላል። ጆሮዎችን ወደ እኔ ናቸው እንደምትሰማኝ አውቃል አለ እና ይህን ሁሉ ካለ በኋላ ታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። ወደ ውጭ ና ብሎ ጮኸ፣ ቃል ተናገረ። የሞተው እጆችና እግሮቹ መግነዝ እንደተያዙ ወጣ፣ የሞተውን አስነሳ አስወጣው። የታሰረውን ሰዎች ናቸው ያሰሩ፣ ሰዎች መፍታት ይችላል፣ ችግር የለም። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ለዚህ ቃል ክብር ይሁን። ለቃሉ ክብር እንስጥ ማለት ለእግዚአብሔር ክብር እንስጥ ማለት ነው። የእግዚአብሔር ቃል የንጉሥ ቃል አይደለም፣ የተራሰው ቃል አይደለም። የእግዚአብሔር ቃል ሕያው የሚሰራ ቃል ነው። ክብር ለእግዚአብሔር ይሁን። ሕያው ነው፣ ሁሌ የሚሰራ ነው። ትናንት ሲሰራ ነበር፣ አባቶቻችን ዘመን አይተናል። ዛሬ በሕይወታችን እያየ ነው፣ ይሰራል፣ ለዘላለም ይሰራል። እግዚአብሔር ስሙ ብሩክ ይሁን። በዚህ በቁጥር 12 ላይ የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይላል። ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ሁለት አፍ ያለው ሰይፍ አይቶ የሚያውቃል? ተብሳቀላል። እኔ እውነት ለመናገር አይቻልም። ሰይፍ አውቃለሁ፣ ግን ሁለት አፍ ያለው ሰይፍ አይቻልም። አይተው ታውቃላችሁ? አይተው ያውቃላችሁ? እሺ፣ እቴ ዘውዲቱ እስኪያጭ አንድ ሰይፍ ሰጥቻታለሁ ካለ ይህ እንግዲህ ለሮማውያን ስልክ ደውዬ ነግረውኝ ነው የመጣሁት። ሁለት አፍ ያለው ሰይፍ የሚባለው ይህን ይመስላል። ይሄ እንግዲህ ይሄ መልእክት ጸሐፊ የሚጽፈው ለአይሁዶች ነው። አይሁዶች ደግሞ ይህ በደንብ ያውቃሉ። ይሄ የሮማውያን ወታደሮች ትጥቅ ነው፣ የእነሱ መሳሪያ ነው። ስለዚህ አሁን እኛ እንዳልኳቸው አይተናነቅ የለም በእኛ አካባቢ እንደዚህ አይነት ነገር አለ። ብዙ ጊዜ የቃል ላይገባን ይችላል። ብቻ ግን ስለት እንደሆነ ሁለቱ ማብሰ እንደሆነ ይገባና ለምን ስናነባው ግን ይሄ ነው ሁለት አፍ ያለው ሰይፍ የሮማውያን ወታደሮች መሳሪያ ትጥቅ ይሄ ነው እና ይሄ ምን ያህል አደገኛ እንደሆነ አይሁዶች በደንብ ያውቃሉ። የዚህ መልእክት ተቀባዮች በደንብ ያውቃሉ። በጣም ነው የሚገባቸው። ይሄ እና ይሄ በሁለቱም ሳይድ በኩል ይቆርጣል እና ሮማውያን ወታደሮች ሲጠቀሙ በደንብ ስሙኛ ነው። እንዴት ነው የሚጠቀሙት? ይሄ እንዲህ ያለው እንዲህ ያለ እንዲህ ነው የሆኑበት። አይሰቃጥጥም በጣም ሲተቱት ጠላቶቻቸው ላይ እንዲህ ሲሆኑ እዚህ ፊት ለፊት ይወጋል። በዚህም እየቀደደ በዚህም እየቀደደ ነው የሚለው። በጣም አደገኛ ሰይፍ ነው ማለት ነው። አደገኛ ሰይፍ ነው። በግራም ያለ አይተርፍም፣ በቀኝ ያለ አይተርፍም፣ ከፊት ለፊት ያለ አይተርፍም። እንዳለ ሁሉን ያደርጋል ማለት ነው። በአንዴ በቀኝም ይመታል፣ በግራም ይመታል፣ ፊት ለፊትም ይመታል። ይህ ሰይፍ ነው እንግዲህ ጻፉ የሚገልጠው በዚህ ቃል ውስጥ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ይህን ሰይፍ እንደዚህ ካለው ይህን ያህል መካከል ከባድ ነው ካልኳችሁ እንዲህ ከተረዳ ነው። ስለ እግዚአብሔር ቃል ሲናገር ግን ከዚህ ይልቅ ይላል፣ ከዚህም ይልቅ የተሳለ ነው። ይሄ ይሄን ያህል የተሳለ ነው፣ ይሄን ያህል ጉዳት የሚያመጣ ነው፣ ይሄን ያህል ስራ የሚሰራ ነው። የእግዚአብሔር ቃል ግን ከዚህም ይልቅ ደግሞ ምን ያለ ነው? የተሳለ ነው ይላል። የተሳለ አሁን ይሄ የተሰራው የምታዩት ብረት ነው አይደለም? ከብረት የተሰራ ነው። የሚወጋው ደግሞ የሚታይ የሚጨበጥ የሚዳሰስ ነገር ነው። የሚቆራረጠው ነገር ያው ለጥፋት ነው የሚጠቀሙበት፣ ለመግደል ነው የሚጠቀሙበት። የሚታየው የሚጨበጠው የሚዳሰሰው ነገር ነው የሚጎጉበት የሚቆርጡበት። የተሰራውን ከብረት ነው። የእግዚአብሔር ቃል ግን መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ላይ የመንፈስ ሰይፍ ነው። ይሄ ቪዘብል የሆነ ዝም ብሎ የሚታይ ቁሳዊ ነገር ሳይሆን ምንድን ነው የሚለው? የመንፈስ ሰይፍ ነው። የመንፈስ ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ይላል። ኤፌሶን ምዕራፍ 6 ቁጥር 17 ላይ ማየት ትችላላችሁ። ስለዚህ ይሄ የእግዚአብሔር ቃል ከዚህ ሰይፍ ይልቅ የተሳለ ነው ብሎ ለዚህ መልክ ተቀበለ ሲነግራቸው በጣም በሚገርም ሁኔታ ነው የሚገባቸው። እግዚአብሔር ቃል በጣም ነው የሚደንቃቸው። ከዚህ ይሄ ከምናውቀው እዚህ በጣም ከባድ ከሆነው ሰይፍ ይልቅ የተሳለ? አዎ፣ ከእሱ ይልቅ የተሳለ ዳባቸው። ይሄ እኮ ሳይሆን የሚታየው ነገር ነው የሚቆራረጠው። የእግዚአብሔር ቃል መንፈስ የሆነው ሰይፍ ግን የማይታየው ሰው የማይደርስበት የተደበቀው ጅማትን ቅጥር ይሄን ብቻ ሳይሆን መንፈስንና ነፍስን ይወጋል። አሌሉ ክብር ለእግዚአብሔር ይሁን። የሰውን ልብ የልብን ሀሳብና መሻት ሁሉ ይፈትሻል። እንደ ሰው የሚል የሰውን ልብ ይፈትሻል፣ ሀሳባችን ይፈትሻል፣ ይመታችን ነገር ሁሉ ይፈትሻል። ምክንያቱም ቁጥር 13 ላይ ምንድን ነው ብለናል? በእርሱ ፊት ሁሉ ነገር የተራቆጠና የተገለጠ የእሱ አይኖች በሚቆጣጠሩን በኛ ምንም የተደበቀ ነገር የለም። የእግዚአብሔር ቃል ይህን ያደርጋል። የእግዚአብሔር ስም ለዘላለም የተባረቀ ነው። ምሳሌ 30 ቁጥር 5 ላይ የእግዚአብሔር ቃል ሁሉን ትፈትናለች። እግዚአብሔር ቃል ሁሉን ትፈትናለች። የትኛውን ነገሮች የሚታየው ብቻ ሳይሆን የማይታየው የተደበቀው ሁሉ ትፈትናለች። ስለዚህ የእግዚአብሔር ቃል ሰይፍ እንደሚወጋ ይወጋል፣ እንደሚቆርጥ ይቆርጣል። ግን ለመፈወስ፣ ግን ለማደስ፣ ግን ለማለምለም፣ ግን ፍሬያማ ለማድረግ፣ ግን ለመመለስ። ክብር ለእግዚአብሔር። እግዚአብሔር ቃል በልጆቹ ላይ በምንም አይነት መንገድ ይምጣ ወደ እርሱ ለመውሰድ ወደ ሀሳቡ ለመጠቅለል እሱን ወደ መምሰል ዘላለማዊ ቅድመ ዓላማ ልጁን ክርስቶስን ወደ መምሰል ለማድረስ የእግዚአብሔር ቃል ይገስጸናል። እግዚአብሔር ቃል ይመክረናል። እግዚአብሔር ቃል ያስተምረናል። የእግዚአብሔር ቃል ይነካከናል። ጊዜ ክብር ለስሙ ይሁን። እግዚአብሔር ቃል ይሰራል፣ ልብን ያጠቃል። ኤርምያስ ምዕራፍ 23 የምታነቡ እግዚአብሔር ቃል ስለ እግዚአብሔር ቃል ሲናገር ምዕራፍ 23 ቁጥር 29 ላይ ምን ይላል? ቃሌን እንደ እሳት ድንጋይም እንደሚያደቅ መዶሻ ነው። ድንጋይም እንደሚያደቅ መዶሻ ነው። እና ቅድም እንዳልነው ያንን የኤርምያስን 23ን በደንብ ስናነብ እስኪል መጽሐፉን ስናነብ ስለ ሐሰተኞች ብዙ ይናገራል። ተደባልቋል ይላል። ገለባና ስንዴ ይላል ኤርምያስ። ገለባ አለ፣ ስንዴ አለ፣ ግን ቃሌ ይለየዋል። ቃሌ ይለየዋል። ታውቃላችሁ ምርት ሲመረት ገለባው በጣም ብዙ ነው፣ ስንዴው ጥቂት ነው የሚሆነው። ተከምሮት ምርት ትልቅ ነው ስታዩት፣ ግን ገለባው ነው የሚመስለው በኋላ ውጤቱ ላይ። ገለባ ለምንም አይጠቅም ማለት ለመብላት ለመጠጣት ለምን አይጠቅም? ሌላ ስራ ሊኖረው ይችላል። እና ንፋስ ለንፋስ ነው የሚሰጡ ገበሬዎች ቡል ያረጉና ለንፋስ ሲሰጡ ገለባ የለም፣ ምርት ግን ከበድ ስለሚል ዘውቀር ንፋስ አይ እውነተኛ ነገር ከበድ ይላል። እግዚአብሔር ስም ብሩክ ይሁን። ምንም ያህል ቢያት ውሸት መጥፋት አይቀርም። ምንም በቃ ምንም ያህል ቢገኝ ምንም ያህል የሆነ ነገር ቢሆን ውሸት አንድ ቀን ይጠፋል። እውነት እየወጣ እያደገ ይሄዳል። እግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። በሉቃስ ምዕራፍ 24 ላይ ላችሁ የምታውቁት የኤማሁስ መንገደኞች የተባሉት እነኛ ከኢየሩሳሌም ወጥተው ጌታ ኢየሱስ ክርስቶስ ሞተ፣ በቃ አለቀ፣ ተስፋ ያደረግነው የለም ብለው የኮበለሉ ሰዎች ነበሩ። እና ጌታ ኢየሱስ ክርስቶስ በአንድ ወቅት ተከተላቸው። ተከተላቸውና አብሯቸው ይሄድ ያለ እነሱ ያወራሉ፣ ነጋገራሉ። መስያቸው ጌታ ኢየሱስ ጥልቅ ብሏል። እስትረሱ አለ፣ ጉዞ አለ፣ ከእግዚአብሔር ሀሳብ መራቃቸው አለ፣ ናጠውልለዋል። እና ጌታ ኢየሱስ እንዲላቸው እንደው እንዲህ እየተወለጋቸው ስትሄዱ እርስ በርሳችሁ የምትነጋገሩት ነገር ምንድን ነው ብሎ ጠየቃቸው። አንተ ደግሞ ከየት የመጣ ነው? እንግዲህ ያው በዚህ በዚህ በኢየሩሳሌም የማይወራ የሚወራ ሌላ ምኖር ያለ የሚወራው ይሄ አይደለም ወይ? እኛ እኮ ተስፋ ያደረግነው ኢየሩሳሌምን ተስፋ ይመልሳል ብለን ያሰብነው እሱ እኮ በቃ እንደዚህ እኮ ዳረጓቸው እኮ ሰቀሉት፣ ገደሉት። ደግሞ በጣም የሚያስደንቀው ነገር ከኛ መካከል አንዳንዶቹ አጣነው ብለው ተነስቷል እያሉ ያወራሉ እያሉ በቃ ቅድት ያለው ንቀት ነው የሚያወሩት። እና ጌታ ኢየሱስ ደግሞ ከነቢያት ከሕጉም እየጠቀሰ ከነቢያትም እየጠቀሰ ቃሉ ነገራቸው ይላል ነገራቸው። ይህ ከማመን እንዴት ዘገያቸው እያለ ነገራቸው። እዛ ጉዞውን ቀጠሉ እና አንድ ቦታ ሲደርስ በቃ ባቻው ብሏቸው ሄደ። አሁን ጌታ ኢየሱስ ክርስቶስ እስከዚህ ድረስ እኔ እኮ ነኝ እንዴ ብሎ ራሱን አልገለጠም፣ አልተናገራቸውም። ግን ምን ነገራቸው? ቃሉን ግን ነገራቸው። ሊያምኑት የሚገባ የነበረውን ግን የጣሉትን ቃል እየጠቀሰ ነገራቸው። ለካ እየነገራቸው ቃሉ የሆነ ነገር ያደርጋቸዋል። በኋላ ጌታ ኢየሱስ ሊለያቸው ሲል ለመኑት፣ ገለገሉት፣ አብሮ አደረ፣ ምግብ በሉ፣ መልሱ ባርኮ ቆርቦ ሰጣቸው። አይናቸው ተከፈተ ይላል። እዛ አየሁት ይላል፣ አወቁት ይላል። ያኔ ሹልክ አለ ጌታ ጠራ። እሱ ሳይሆን ቃሉ እንዲሰራ ፈለገ። ክብር ለኢየሱስ ይሁን። ከዛ ከሄደ በኋላ የተናገሩትን ላነብላችሁ። ምዕራፍ 24 ቁጥር 30 ነው። እርስ በርሳቸው በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠል አልነበረምን? ተባሉ። ቅጥል ያደርጋቸው ቃሉ ሲነግራቸው እየጠቀሰ ሲነግራቸው ቃሉ ያቃጠላቸው ውስጣቸው ይነደሩ። አይ እግዚአብሔር ቃል እየነደደ ግን እውነትን ነው የሚያስቀምጠው፣ እያነደደ እውነትን ነው የሚያስቀምጠው። ማለት ቅጥል ያደርጋቸው ነበር ስለው ጨጓራዎች አሳዛቸው ማለት አይደለም። እያወቃቸው ነበር፣ እንዲያስተውሉ ዘው እንዲህ ወደ እውነቱ እየቀሰቀሳቸው ነበረ። ልክ በርዷቸው እሳት ጋር ሙቀት ጋር ወይም የሚስከፍታቸው ጠጋ ስትሉ ሰውነታችን ሪላክስ እንደሚያደርገው እንደዛ አንድሆም እየመለሳቸው ቃሉ ለማስተዋል እያመጣቸው ነበረ። እና ይህ ሰውነታችን እየቃጠል እኮ ነበረ ይላል። ጠውልገው የነበሩ ከብልሎ የነበሩ ሰዎች ከዛ በኋላ ሰዎች አሉና እንደገና ወደ ኢየሩሳሌም። ክብር ለእግዚአብሔር። እንዳልኳቸው ጌታ ኢየሱስ በሉኑ እኔ እኮ ተነስቻለሁ ብላ ሊመስላቸው ቃል ነግሯቸው ጠፋ። ቃሉ ራሱ መለሳቸው። ቃል ነግሯቸው ጠፋ። ቃሉ ራሱ መለሳቸው። ጌታ ለዘላለም ይባረክ። አንድ ሀሳብ ጨምራችሁ ናቸው። ኢሳያስ ምዕራፍ 55 ቁጥር 10 ላይ የእግዚአብሔር ቃል እንዲህ ይላል፣ ዝናብና በረዶው ከሰማይ እንደሚወርድ ምድርንም እንደሚያረሳ እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም እንደሚዘራ እንጀራን እንደሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የሚሻውን ያደርጋል የላኩትም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ይህን ተስፋ ሰጣችኋል። ዛ እግዚአብሔር የሚናገረው ቃል ዝም ብሎ አይመለስም። የሚሰራ ቃል ወደ እኛ ይመጣል። የሚያስጠጋ ቃል ወደ እግዚአብሔር ሀሳብ፣ ወደ እግዚአብሔር ተራራ የሚያወጣ ቃል ይመጣል። እግዚአብሔር ከንቱ ቃል ተናግሮ አያውቅም። ከንቱ ቃል የለው እግዚአብሔር። የሚሰራ ቃል አለው፣ ሕያው የሆነ ቃል አለው፣ ሰይፍ የሆነ ቃል አለው። ያ ቃል ሲመጣ ሰርቶ ይመለሳል። ዝናብን ምሳሌ አድርጎ ይናገራል። ዝናብ መጥቶ የሚያደርገው ነገር አለ። ምድርን ምን ያረጋታል? መጀመር ያረጋታል። ከድርቅና ይመልሳል፣ ያረሰርሳታል። ከዛስ ታበቅልና ታፈራ ዘንድም ያደርጋታል። ከማረስረስ ይነሳና እንድታበቅል እንድታፈራ ያደርጋታል። ምድር አብቅላ አፍርታ ራሷ ትበላ ለሚበላት ትሰጣለች። ዘር ለሚዘራ ዘር ትሰጣለች። ተራፊ ትሆናለች ማለት እሷ ትለመልምና እሷ ትረካና ከዛ በኋላ ለሌሎቹ ደግሞ ምርት ትሰጣለች፣ ዘር ትሰጣለች። ዝናብ መጥቶ ይሄን ነው የሚያደርገው። ዝም ብሎ አይመለስም። ዝናብ እንደ አብርሃም ደግሞ መጣው ብሎ ዝም ብሎ አይሄድም። ዝናብ ዘንቦም ደግሞ ይሄን ሳይሰራ ዝም ብሎ ጭቃ በጭቃ አይመለስም። ውጤት አለው። የእግዚአብሔርን ቃል ሲመጣ ከእግዚአብሔር አፍ ተወጣ ማለት ነው። ቃል የሚወጣው ነው ያለ ከእግዚአብሔር አፍ ተወጣ። እግዚአብሔር የሆነ ቃል ከመጣ እንዲህ ያደርጋል እንጂ ዝም ብሎ አይመለስም። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ቃል ሕይወትን ይሰጣል። ጌታ ኢየሱስ ክርስቶስ ለደቀ እንጀራ ፍለጋ የሚበላ ፍለጋ ለተከተሉት ዮሐንስ ምዕራፍ 6 ላይ እንዲህ አላቸው፣ ስጋ ለምንም አይጠቅምም አላቸው። ስጋ ለምንም አይጠቅምም፣ መንፈስ ግን ሕይወትን ይሰጣል አለና አሁን እኔ የምነግራችሁ ቃል መንፈስም ሕይወትን ነው አላቸው። በቃ ቃሉ ሕይወት ነው፣ መንፈስ ነው። ስለዚህ እግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል የደከሙትን ያነሳል። የእግዚአብሔር ቃል ያዘኑትን ያጽናናል። የእግዚአብሔር ቃል የደረቀውን ያለመልማል። የእግዚአብሔር ቃል የወደቀውን ያነሳል። የእግዚአብሔር ቃል ሸለቆን ይሞላል። የእግዚአብሔር ቃል ቆሻሻን ያጸዳል። የእግዚአብሔር ቃል የታመመን ይፈውሳል። የእግዚአብሔር ቃል የሞተን ያስነሳል። የእግዚአብሔር ቃል ኃጢአተኛውን ስለ ኃጢአቱ ይወቅሳል። የእግዚአብሔር ቃል ትዕቢተኛን ያዋርዳል። እግዚአብሔር ቃል የሚሰራ ቃል ይኸው ቃል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እግዚአብሔር ቃል ወገኖች፣ የእግዚአብሔር ቃል እግዚአብሔርን ቃል ጓደኛ እናድርግ። የእግዚአብሔር ቃል እንደ ቁርሳችን፣ እንደ ምሳችን፣ እንደ ራታችን፣ እንደ ምንቆርሰው ጅራ ሁልጊዜ እንቁረሰው። ስንቆርስ አስተውለን እንደው ዝም ብለን እንደ መሰለን ሳይሆን እንደው ዝም ብለን እንዲህ ነው ብለን ሳይሆን የእግዚአብሔር ቃል በትክክል የሚለው በመረዳት በትክክል ተርጉመን በማወቅ በመማር እግዚአብሔር ቃል ሕይወታችን ይሰራል። እዛ አይሰራም። ዝም ብለን መሰለኝ ብለን የምንወስደው ቃል አይሰራም። እግዚአብሔር ቃል ብቻ ይሰራል። ክብር ለእግዚአብሔር ይሁን። ይህ ቃል በእምነት ደግሞ ከሕይወታችን ጋር ይወረድ። እግዚአብሔር ቃል የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋህደ ምን አላላቸው ይላል? አልጠቀማቸው። የሚጠቅመን እውነተኛውን የእግዚአብሔር ቃል ሰምተን እውነተኛውን የእግዚአብሔር ቃል ስናምን ነው። አምነን እሱን ስንከተል ይጠቅመናል። የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። ምክር ከእግዚአብሔር አንድ ነገር እንገራችሁ። ምክር ከእግዚአብሔር ብቻ መልካም ነው። አንዳንድ መካሪዎች አስቸጋሪ ናቸው። አንድ ታሪክ ልንገራችሁ። አልጨርስ የሰማሁት ሳይሆን አብሬ የነበርኩበት አንድ ታሪክ ነው እና አንድ ወንድማችን በጣም ያገለግላል፣ ይሮጣል፣ ሯጭ አገለግላል እና ኢትዮጵያ ያለ ማለት ነው። እዚያ ደግሞ ማንን የሆን ብላችሁ እንዳትመራባሩ። እና ያ ወንድም አገባ በኋላ በቃ ቤቱ ላይ መልካም ነገር አልነበረም። ትንሽ የሆነ ገጭ ነው፣ ገጭ ገው ተፈጠረ እና ያ ወንድም አገልግሎቱ እየከበደው መጣ። እውነት ነው፣ እውነተኛነት ነገር ነው ይሄ። ማለት እኔ በቤቴ እንዲየው እንዴት ያገልግል አይነት ነገሮች ሰይጣንም እያገዛ ወጣ። በቃ እነዚህ ተስፋ መቁረጦች እየመጡ ሄዱ እና አንድ ወንድም አገልጋይ ነው ለምክር ወደ ባለቤቱ ቤት ሄደና መምከር ጀመረ። በቃ መልካም ነገር እንዲሆን ያም ወንድም ወደ አገልግሎት እንዲመጣ ቤቱም እንዲፈወስ ነው ናይዶ ሲመክር እንዲያው ቤቴ እንዲህ ነው ብሎ ይመክርና፣ እንዲሁ የወንድማችን እንደምታወቅ በጣም ጥሩ አገልጋይ ነው፣ ግን አንቺ ካገባ በኋላ ደከመት አለች። በልተነ ስልጣን ቤት ያለች አንቺ ካገባ በኋላ ደከመ። ምክር በጣም ማስተዋል ይጠይቃል። አሁን ይህ እግዚአብሔር ቃል ጋር እንዴት ነው የምናገናኝ? አንቺ ካገባ ደከመ፣ ባያገባሽ ይሻል ነበር አይነት ግን የሰጣት ተስፋና በጣም ከባድ ነገር ተመከረና የባሰ ምክር አለው ብሎ ተበላሸበት። ና አስተውለን መምከር እግዚአብሔር ቃል መንከር እኔ የውለቴ የልቤ ነው ነግራችሁ ቅድም ያነበብኩትን ጢሞቴዎስ መጽሐፍ ሳንም እግዚአብሔር መንፈስ ያለበት መጽሐፍ ለምክር ለተግሳጽ የሚለውን ሳንም አንብቤ አውቄ ለመገሰጽ ነበር ማለት ነው። እኔ እንደሚገሰጸኝ አልረዳ እኔ እንደኔ መክንያት አልረዳ በቃ በዛ መልስ አልረዳ ቶሎ ብዬ በቃ ለመንገር ሰዎች ለመስበክ ሰዎች ለመሰማ ለመገሰጽ ሰዎች ማየው ሌሎች እውነት ነው ሌሎችን ለማገልገል ይጠቅማል ግን መጀመሪያ እኔ የሚመክረኝ እኔ ያስተምረኝ እኔ የሚገስጸኝ እኔ መሆን አለበት መጀመሪያ እኔ እዛ በኋላ ነው ፍሬው የሚወጣው። ጌታ ኢየሱስ ስሙ ብሩክ ይሁን። የእግዚአብሔር ቃል ያለ መታከት ጊዜ ሰጠን እናንበው እንመርምረው እናጥናው በእምነት ከእኛ ጋር እናኖረው ሊጠቅመ የሚችለው ስራ ጊዜ ሰጠን ስናነበው ነው እንጂ አንድ ሳምንት መተን ስንሰማው ብቻ ብዙ ፍሬ ላናገኝ እንችላለን። እግዚአብሔር ቃል በእጃችን ያለ ስለዚህ እናንበው እንማሩ ለመማር ደግሞ ባለፈው አይተናል መንፈስ ቅዱስ ተሰጥቶናል። መንፈስ ቅዱስን ጋብዘ አስተምረኝ ብለን በመንፈስ ቅዱስ ተደግፈን እናንብ መጠና እናንብ ሁሉን እናንብ ሁሉን እናጥና አይ ዛሬ እስኪ ሂጄ ደች ላንባት ብለን ተስፋን ቃል የሰጠው እሱ የታመነ ነው የሚለውን ከፍተን አሌሉያ ሳምን እሱም እግዚአብሔር ቃል ነው ግን ደግሞ ሄደን ሌሎች ደግሞ ከፈት ከፈት አድርገን እናጥና። ጌታ ኢየሱስ ይባርካችሁ። ክብር ለእግዚአብሔር ይሁን። ጨርሻለሁ። ተባረኩ።